ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 24 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ የሳምንቱ ዜናዎች የምንተነትንበት ፍካሬ ዜና ፕሮግራማችንን አቅርበን ከፍኖተ ዲሞክራሲ ዝግጅት ክፍል በቀረበ ሐተታ የመጀመሪያውን ክፍል ፕሮግራማችንን እናጠናቀቃለን። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎችን እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ባሳለፍነው ሳምንት መገባደጃ ላይ ወያኔ ለስድስት ወራት ያወጀውን ወታደራዊ አስቸኳይ አዋጅ በአራት ወራት ማራዘሙን ይፋ አድርጓል። አብዛኛው ህዝብ ተጠብቆት የነበረው ምናልባት አዋጁ ተነስቷል ቢባል እንኳን ወያኔ አፍኖ ማሰሩን፣ ባለሞ ተኳሾች ንጹሃን ዜጎችን መግደሉን፣ ካለ ፍርድ ቤት ትዕዛዝ መኖሪያ ቤቶች መፈተሹን ወዘተ መቀጠሉ የማይቀር መሆኑን ነበር። በተለያዩ መድረኮች ተነስቶ የነበረውን ህዝባዊ ተቃውሞ ማቆም ማቻሉንና ለወደፊትም እንዳይከሰት ማድረጉን እየለፈፈ ባለበት ይህ ያስቸኳይ ወታደራዊ አዋጅ መራዘሙ የወያኔ ቀላማጅነት ማጋለጡን በርካቶች አስረዳሉ። በሌላ በኩል ደግሞ በተለያዩ አካባቢዎች ህዝቡ ወያኔ ለማስወገድ የሚያደርገውን ትግል ወደ ሙሉ ህቡእነት በመለወጡ የወያኔ አነስናፊዎች ሊደርሱበት ባለመቻላቸው በተለያየ እርከን ላይ የሚገኙት የወያኔ ሹሞች በስጋት እየራዱ መሆናቸውን ለማወቅ ተችሏል። የፖለቲካ ተንታኞች እንደሚሉት ይህ የተጀመረው ህዝባዊ ተቃውሞ ወያኔን ካላስወገደ እንደማይቆም የሚታወቅ ሲሆን ይህ የወያኔ የአፈና አስቸኳይ አዋጅም እስከ ወያኔ እለተ ሞት ድረስ ሊዘልቅ እንደሚችል የተነከረ ግምታቸውን ይሰነዝራሉ።
የወያኔ አገዛዝ የህዝባዊ አመጽን ተከትሎ ካገታቸው ከ40 ሺህ በላይ ዜጎች መካከል 4996ቱን ፍርድ ቤት እንደሚያቀርብ ገለጸ። ከተለያዩ የሀገሪቱ ክፍሎች ከተያዙ ዜጎች መካከል ለብዙ ወራት በተካሄደባቸው ግብረ ሰናይ ከፍተኛ የአካል ጉዳት የደረሰባቸው መሆኑ የታወቀ ሲሆን በድብደባ በተደረገው ምርመራ ማስረጃ ተገኝቶባቸዋል በሚል የሚከሰሱ እንዳሉ ውስጥ አዋቂ ምንጮች ይናገራሉ። እስረኞች ምን አይነት ስቃይ እንደደረሰባቸው የአንድነት ፓርቲ መሪ አቶ አክታሙ አያሌው በአሜሪካ ድምጽ ሬዲዮ በቅርቡ የተናገሩትን ብቻ ማዳመጥ በቂ ነው የሚሉ ወገኖች፣ ፍርድ ቤት ይቀርባሉ የተባሉ የህዝብ ወገኖች እንደተለመደው በወያኔ ፍርድ ቤት ለአመታት ውሳኔ ሳያገኙ እንደሚንገላቱ ተጠቁመዋል። ኢህአዲግ በቅርቡ ባደረገው ግምገማ በውስጡ ያለው ልዩነት ይበልጥ እየሰፋ መሄዱ ጎልቶ መታየቱን ውስጥ አዋቂዎች አጋለጡ። በባለስልጣኖች ሙስና መስፋፋቱን፣ ዲሲፕሊን መጥፋቱንና በአባላቱ ዘንድ ተስፋ የመቁረጥ ዝንባሌ መታየቱን በመግለጽ መሰረታዊ ለውጥ ያስፈልገዋል የሚሉ ሲኖሩ፣ ሌሎች ደግሞ ፓርቲውን የሚያናጉ ለውጦች ከተካሄዱ ድርጅቱ ሊዳከምና በመጨረሻም ስልጣን ሊያጣ እንደሚችል በመግለጽ መሰረታዊ ለውጥ መካሄዱን ተቃውመዋል ተብሏል። በወያኔ ድርጅትና ተለጣፊ በሆኑት መካከለ ያለው ልዩነት እየሰፋ መሄዱን ብዙዎች ይናገራሉ። እስካሁን ድረስ በጥልቀት መታደስ የሚለው የወያኔ ታድሶ እንቅስቃሴ የባዕዴንና የወዴድን አባላት ከመባረር ውጪ የህዋት አባላትን ያልነካ መሆኑን ይታወቃል። የወያኔ አገዛዝ የሁለተኛ ደረጃ ትምህርታቸውን ለመጨረስ የተቃረቡ ወጣቶችን በኢህአዲግ አባልነት ለመመልመል ዘመቻ ያካሄደ መሆኑን ታወቀ። እስካሁን ባደረገው ጥረት በብዙ ቦታዎች ያሳካለት መሆኑን ካገኘነው መረጃ ለማወቅ የተቻለ ሲሆን ግዴታንና ማስፈራሪያን በመጨመር ሁለተኛ ዙር ምልመላ ለማካሄድ ያቀደ መሆኑን ውስጥ አዋቂዎች ይናገራሉ። 6 ሚሊዮን አባላለኝ በማለት ሲመጣ እንደቀቆየው ኢህአዲግ የተባለው የወያኔ ጭምብል እስከዛሬ የመለመላቸው አባላት ለጥቅም ራስን ካደጋ ለማውጣትና ለመሳሰሉት ምክንያቶች መሆኑን በህዝባዊ አመጽ ወቅት ባደረጉት እንቅስቃሴ ተጋልጧል የሚሉ ወገኖች ያሁኑ መልመላ በአንድ በኩል ያባረራቸውን ለመተካት በሌላ በኩል አፍላ ወጣቶችን በመመልመል ከብዛት ጥቂት አገልግሎቶችን ማግኘት ይቻላል ከሚል እምነት ነው ይላሉ።
እንደ ኢትዮጵያ ያሉ የአፍሪካ ሀገሮች በህንጻ ግንባታ ላይ የሚያጠፉት ገንዘብ ኪሳራን የሚያስከትል መሆኑን ባለሙያዎች ተናገሩ። ዙን ጊዜ የተለያዩ ሀገሮች የግንባታውን ስራ የሚፈቅዱለት ኩባንያ ዝቅተኛ ጨረታ ያቀረበው ወይም ደግሞ ለባለስልጣኖች ደጎስ ያደረጉት የሰጠ መሆኑን ገልጸው ኩባንያው ለስራው የሚያስከፍለው ገንዘብ ዝቅተኛ ቢሆንም በአነስተኛ ዋጋ የሚገነባው ደረጃ ያልተጠበቀ ግንባታ ብዙ ጉዳት ያለውና በርከት ያለ ወጪ ሊያስከትል እንደሚችልም ይናገራሉ። ኩባንያዎች በዝቅተኛ ዋጋ ያገልግሎት ዘመናቸው አነስተኛ የሆኑ ግንባታዎችን ከማከናወናቸው በላይ ያረጁ ቧንቧዎችንና የግንባታ ዕቃዎችን በመጠቀም ስራቸውን እንደሚጨርሱ የሚታወቅ መሆኑንና እነዚህ ግንባታዎች ለእድሳት በሚል የሚያስወጡት ወጪ የሀገሮችን ኢኮኖሚ የሚጎዳ መሆኑን ባለሙያዎች ተንትነዋል። በዓለም ባንክ ግምት መሰረት የአፍሪካ ሀገሮች በአማካይ በአመት 93 ቢሊዮን ዶላር ለግንባታ ስራዎች የሚወጣ ሲሆን ከዚህ ውስጥ 1/3 ለእድሳት መሆኑን ይነገራል። በኢትዮጵያ በአብዛኛው የተከናወኑት የግንባታ ስራዎች በዚህ መልክ የተሰሩ ሲሆን በየቦታው ለእድሳት የሚወጡት ወጪዎችና የአዲስ አበባ የቀላል ባቡር ስራ ላይ የሚታየው መሰናክል ሁኔታውን ያስረዳል ተብሏል።
በተባበሩት መንግስታት ስር የሚገኘው የዓለም የሥራ ድርጅት ሰራተኞች መብታቸውን ለማስከበርና በሥራ የሚደርስባቸውን ጫናዎች በጋራ ለመመከት በማህበር የመደራጀትን መብት በሕግ ያጸደቀውና በመላው ዓለም የሚሰራበት ሆኖ ሳለ የወያኔ አገዛዝ ሰሞኑን ይህንን የሚጻረር መመሪያ ማውጣቱ ታወቀ። መመሪያው የኮንስትራክሽን፣ የምድር ባቡር፣ የጨርቃጨርቅ፣ የጎዳ ስራ ኩባንያዎችን፣ የግል ሆስፒታልና ክሊኒክ፣ ሆቴሎችን፣ ማተሚያ ቤቶችን፣ የመኪና መገጣጠሚያ ፋብሪካዎችን፣ የመከላከያ ኢንዱስትሪ፣ የብረታብረት ማምረቻ ድርጅቶችን፣ የግል ኩባንያና ኢንሹራንስ ሰራተኞችን ማህበር የማቋቋም መብታቸውን ይከለክላል። ከዚህ በፊት ሰራተኞች በስራ ላይ የሚገጥማቸውን አደገኛ ሁኔታ ለመከላከል ይሰጣቸው የነበሩ ወተትና ሌሎች ቁሳቁሶች በዚህ ህግ መሰረት ሳይታደላቸው መቆየቱና ጉዳት ሲደርስባቸው ምንም አይነት ካሳ ሳይከፈላቸው መቆየቱ ይታወቃል። በተለያዩ ጨርቃጨርቅ ፋብሪካዎች የሚሰሩ ሴቶች በቻይናዎች፣ በቱርኮች፣ በህንዶች የመደፈር አደጋ እንደደረሰባቸው መዘገቡ ይታወሳል።
ወያኔ በረሃብ ለተጠቁ ወገኖች ምንም ሳያደርግ መቆየቱ የሚታወቅ ሆኖ ሳለ በቂ የምግብ ክምችት እንዳለ በማስመሰል ባዶ ፕሮፓጋንዳ ሲረጭ ከቆየ በኋላ ዓለም አቀፍ ለጋሾች እየታወደ ደቡብ ሱዳንና ወደ ሶማሌ ከሆነ በኋላ ጫጫታ ማሰማት ቀጥሏል። በዚህ ምክንያት በረሃብ የተጠቁ ወገኖቻችን ተገቢውን እርዳታ ሳይደረግላቸው መቆየታቸው የሚታወቅ ነው። ለዚህ ጉዳይ ቅርበት ያላቸው ወገኖች እንደሚሉት ወያኔ የእህል ክምችት እንዳለው በተደጋጋሚ ይገልጽ የነበረው ለተባበሩት መንግስታት የምግብ ፕሮግራምና ለሌሎች ለጋሽ ድርጅቶችና ሀገራት በሽያጭ ለማቅረብ የገበያ ቀዳዳ ለማግኘት ከሚል የነበረ ሲሆን ይህም ሳይሳካ እንደቀረ ለማወቅ ተችሏል። ይህ በእንዲህ ያለ በረሃብ የተጎዱ ወገኖቻችን ቁጥር በዚህ አጭር ጊዜ ውስጥ በአስደንጋጭ ሁኔታ እየጨመረ በመሆኑ ከፍተኛ የሆነ ቀውስ ሊያስከትል እንደሚችል ብዙዎች ያስረዳሉ። የበልግ ዝናብ ዘግይቶም ቢሆን ይጀምራል የሚል ተስፋ ቢኖርም የማይጨበጥ ሆኗል። በዚህ ሳቢያ ሙሉ በሙሉ ቦረና፣ ጉጂ፣ ደቡብ ኦሞ፣ ምስራቅ ሐረርጌ፣ ወይናደጋና ቆላማ ያርሲና የባሌ አካባቢዎችን፣ ቆላማና ወይናደጋ ሰሜን ሸዋን፣ ወሎንና አፋርን ወዘተ ረሃቡ እየወረረ መሆኑን መረዳት ተችሏል።
የአገር ጎብኚዎች ቁጥር ያሽቆለቆለ መምጣቱ ያሳሰባቸው የዮያኔ ባለስልጣኖች የማስታወቂያ ዘመቻ መጀመራቸው ታወቀ። ለቱሪስቶች የሚደረጉ ጥሪዎችን ያዙ ማስታወቂያዎች ከመቼውም ጊዜ በላይ እየጨመሩ ይሄዱ ሲሆን ማስታወቂያዎችን ለማሰራጨት ብዙ ሚሊዮን ብር ወጪ ተደርጓል። ቱሪስቶች አገር ለመጎብኘት ሊመጡ የሚችሉት ሰላምና የፖለቲካ መረጋጋት በሰፈነበት ሁኔታ እንጂ ያስቸኳይ ጊዜ አፋኝ አዋጅ በስራ ላይ ባለበት ሁኔታ አይደለም በማለት ሁኔታውን በቅርብ የሚከታተሉ ታዛቢዎች ይናገራሉ።
ግንባታ ለማካሄድ መሬት እየጠየቁ ከንግዱ ማህበረሰብ የተጣጡ ከአስር ዓመታት በላይ መልስ ሳያገኙ መሰንበታቸው እያነጋገረ መሆኑ ታወቀ። እነዚህ በአክሲዮን የተደራጅተው የንግድ ሥራ የሚሆን ሕንፃዎችን ለመገንባት የፕሮጀክት ንድፍ እንዲያቀርቡ በተሰጣቸው መመሪያ መሰረት አክሲዮኖችን መስርተው ለአዲስ አበባ ማዘጋጃ ቤት ጥያቄዎቻቸውን ቢያቀርቡም እስካሁን መልስ አላገኙም። ከ110 በላይ የሆኑ ማህበራት ሰሚ ማጣታቸውን ከመሪዎቻቸው ማወቅ የተቻለ ሲሆን የወያኔ የመሬት እደላ ፖሊሲ በዘር ላይ ተመሰረተ በመሆኑ በአክሲዮኖች ውስጥ የወያኔ አባላትና ደጋፊዎች ቁጥር ከ70% በላይ መሆን እንዳለበት በውስጥ መመሪያ የተቀመጠ መሆኑን ለጉዳዩ ቅርበት ያላቸው ወገኖች ይናገራሉ።
ከኢትዮጵያ የሚላኩ የተለያዩ የቅባት እህሎችና ጥራጥሬዎች ከሚገዙት ሀገሮች መካከል አንዷ ፓኪስታን ስትሆን በቅርቡ የተላከው አደንጓሬ በበሽታ የተበከለ በመሆኑ ወደ ሀገሯ እንዳይገባ ማገዷ ታውቋል። ይህ ሁኔታ ዜሮ ለሆነው ለውጭ ምንዛሬ ጥረት ሌላ ጦስ መሆኑን የምጣኔ ሀብት አዋቂዎች አስተያየታቸውን ይሰነዝራሉ።
በውጭ ከሚኖሩ ኢትዮጵያውያን ወደ አገር የሚላከው ገንዘብ በአንድ ወቅት በአመት 4 ቢሊዮን ዶላር ደርሶ የነበረ ሲሆን ከቅርብ ጊዜ ወዲህ በጣም ያሽቆለቆለ የሚሄዱ ጉዳይ አሳሳቢ ነው ተባለ። በውጭ አገር የሚኖሩ ኢትዮጵያውያን በይፋ ወደ አገር የሚልኩት ገንዘብ በጣም የቀነሰ ከመሆኑ በተጨማሪ በወያኔ አገዛዝ ባለስልጣኖች በመታለልም ሆነ የጥቅም ተገዥ በመሆን የተለያዩ የስራ ተቋማትን መስርተው ሲንቀሳቀሱ የነበሩ ዜጎች ስራቸውን የዘጉ መሆናቸውም ታውቋል። አንዳንዶችም ንብረታቸውና ገንዘባቸውን በወያኔ ባለስልጣኖች እንደተዘረፉ ሲገልጹ፣ ሌሎች ደግሞ በአነስተኛ ገንዘብ እየሸጡ ወደ ነበሩበት የተመለሱ መሆናቸውም እየተነገረ ነው። ቀደም ብለው የግል ባንኮችን አክሲዮን በመግዛት ባለቤትነት ተፈቅዶላቸው የነበሩ የውጭ አገር ዜግነት ያላቸው ትውልደ ኢትዮጵያውያን የባንኮች አክሲዮን የውጭ አገር ዜግነት ላላቸው አይፈቀድም በመባሉ ገንዘባቸውን በቅጽበት ማጣታቸው ታውቋል። ገንዘባቸው እንዲመለስ የሚል መመሪያ ቢሰጥም አብዛኛዎቹ እስካሁን ያልተመለሰላቸው መሆኑን ተዘግቧል።
በአዲስ አበባ ከተማ የጨው ዋጋ መናር ነጋዴዎችን ያሳሰበ ጉዳይ መሆኑ ታውቋል። ከጥቂት ጊዜ በፊት በኩንታል 335 ብር ይሸጥ የነበረው አሁን 625 ብር በመድረሱ ምክንያት በርካታ ደንበኞቻቸውን ያጡ የጅምላ ነጋዴዎች ሁኔታው በዚህ ከቀጠለ ስራቸውን ሊዘጉ እንደሚችሉ ይናገራሉ። 1 ኪሎ ጨው በችርቻሮ በአማካይ የ3 ብር ጭማሪ ያመጣ ሲሆን ወደፊት እየጨመረ ሊሄድ እንደሚችል ይገመታል። ጨው በአብዛኛው የሚመረተው በአፋር ግዛት በሰመራና በአፍደራ ከተማ ኩባንያዎች አማካኝነት ሲሆን በሌላ ኩባንያ የአዮዲን ንጥረ ነገር ተጨምሮበት የመጨረሻው የምርት ውጤት እንደሚገኝ ይታወቃል። በመሳሪያ መበላሸትና በቴክኒክ ጉድለት በየጊዜው የአዮዲን ንጥረ ነገሩ ይዘት ከሚፈለገው ደረጃ በታች ስለሚሆን በርካታ ዜጎች ላይ የጤና ችግር እየፈጠረ መሆኑንም ባለሙያዎች ይናገራሉ።
በተለያዩ ከተሞች ወያኔ አገዛዝ የሚካሄደው የቤት ማፍረስ ዘመቻ እንደቀጠለ መሆኑ ተነገረ። በባህር ዳር ባለፈው ሳምንት በዩኒቨርሲቲ አካባቢ የተካሄደው የቤት ማፍረስ ዘመቻ በርካታ ዜጎችን ያስቆጣ ሲሆን ሰሞኑን ደግሞ ድባንቂ በተባለ አካባቢ በርካታ ቤቶች የፈረሱ መሆናቸውን ከቦታው ያገኘነው መረጃ ይገልጻል። በአዲስ አበባም ሳሊስና ሐና ማርያም አካባቢ የተካሄደው ቤቶችን የማፍረስ ዘመቻ ኗሪውንና አፍራሽ ግብረ ኃይሉን ለፍጥጫ መዳረጉ ታውቋል።
የሶማሌው አሸባሪ ኃይል ይበልጥ መጠናከር በሰላም ማስከበር ስም ሶማሌ ውስጥ በመንቀሳቀስ የሚገኙ የጎረቤት ሀገራትን ሚና ጥያቄ ውስጥ መጨመሩ ተገለጸ። ወያኔ ከዛሬ 10 ዓመት በፊት በሶማሌ ውስጥ አልሸባብ የተባለውን አሸባሪ ቡድን ለመዋጋት ከማንኛቸውም ጎረቤት ሀገር ቀደም ብሎ መግባቱን ለሰላም ማስከበር እንዳልሆነ የሚከራከሩ ወገኖች ወታደሮቹን የላከው ለአሜሪካ ተቀጥሮ መሆኑን አበክረው ያስረዳሉ። እስከዛሬ ድረስ የታየው አልሸባብ ይበልጥ እየተጠናከረ እና ጸረ የትግሬ ወራሪ ጦር አቋም በመያዙ ያብዛኛውን የሶማሌ ህዝብን ድጋፍ ማግኘት መቻሉን ብዙዎች ያስረዳሉ። ሶማሌ የሚገኘው የውያኔ ጦር አዛዦች በአንድ በኩል ከአሜሪካ አልሸባብን ለመዋጋት የአሜሪካን ዶላር ሲከፈላቸው፣ በተጻራሪው ደግሞ እነዚሁ የውያኔ ከፍተኛ መኮንኖች ለአልሸባብ የጦር መሳሪያ እንደሚቸበችቡ በተለያዩ አጋጣሚዎች እየተገለጠ መሆኑ የሚታወቅ ነው። ይህንን የውያኔን መሰሪያ ዓላማ በቅጡ የሚያውቁት በቅርቡ የተመረጡት የሶማሌ ጠቅላይ ሚኒስትር ለውያኔ ጀርባቸውን እየሰጡ መሆናቸው ለውያኔ የአሜሪካ ዶላር ምንጭ ሆነውና ከይስሙላ ጦርነት የሚገኘው ገቢ ሳያነጥፈው እንደማይቀር ብዙዎች ያስረዳሉ። በዚህ ባሳለፈው ሳምንት የትራምፕ መንግስት አልሸባብን በሰው አልባ ተዋጊ አውሮፕላን ለመደብደብ ያሳለፈው ውሳኔ ከያቅጣጫው ውግዘት እየደረሰበት መሆኑ የሚታወቅ ነው። በረሃብ እየማቀቀ በነፍስ ግቢና በነፍስ ውጪ ስቃይ ላይ ባለበት በሰው አልባ ተዋጊ አውሮፕላን የሚደረግ ጦርነት ሸሽቶ የማያመልጠውን ህዝብ ለመጨፍጨፍ ካልሆነ በስተቀር ፋይዳው ከንቱ መሆኑን በርካቶች ስጋታቸውን እየገለጹ ነው።
በሶማሊያ የሚገኙ በወያኔ ባለስልጣኖች የተላኩ ወታደሮች ኤልቡርና ዲስማር ከሚባሉ ለከብተሞች ጨርሰው መውጣታቸውን በአካባቢው ያሉ የዜና ምንጮች ገልጸዋል። እነዚህ ወታደሮች በሶማሊያ የተሰማሩት በአፍሪካ ህብረት የሰላም አስከባሪ ኃይል ስር ሲሆን ለቀው የወጡበት ምክንያት ከላይ ከተሰጠ ትዕዛዝ ሳይሆን አይቀርም ተብሎ ተገምቷል። በሶማሊያ የሚገኘው የአፍሪካ ህብረት የሰላም አስከባሪ ኃይል ጦርነት የሰለቸው መሆኑና ስካውን ድረስ በይፋ ያልተነገሩ በርካታ ወታደሮች ባልሸባብ ታጣቂዎች የተገደሉ መሆናቸውን አንዳንድ ምንጮች እየገለጹ መሆናቸው ታውቋል። ከኬንያ፣ ከኡጋንዳ፣ ከብሩንዲና ከኢትዮጵያ የመጡ በርካታ ያሉ ወታደሮች መሞታቸው ሲታወቅ የኢትዮጵያው ብዛት ያለው መሆኑ ተገምቷል። በሚቀጥሉት 3 ዓመታት የአፍሪካ ህብረት የሰላም አስከባሪ ኃይልን ከሶማሊያ ለማስወጣት እቅድ የተያዘ ሲሆን በሶማሊያ መንግስት ወታደሮች ላይ ግን ሙሉ በሙሉ እምነት የሌለ መሆኑ ተጠቁሟል። የሶማሊያ ባለስልጣኖች ከፍተኛ ሙስና ውስጥ የተዘፈቁ መሆናቸውና የተለያዩ መሳሪያዎች በጥቁር ገበያ ለአልሸባብ ኃይሎች እየሸጡ መሆናቸው ተደርሶበታል ተብሏል። ለአልሸባብ መሳሪያ በመሸጥ በኩል የወያኔ ባለስልጣኖች በቀንደኝነት የሚታወቁ መሆናቸውን መዘገባችን ይታወቃል።
እህል የሚያወድም የተምች መንጋ በኢትዮጵያ የተለያዩ ግዛቶች እየተዛመተ መሆኑ ተነገረ። ያው የተምች መንጋ በቅርቡ በቤንችማጂ፣ በሸካና በከፋ አካባቢዎች 967 ሄክታር በቆሎ ሰብል ያወደመ መሆኑ ሲነገር ወደ ሌሎች አካባቢዎች ይዛመታል የሚል ስጋትም አለ። የተምቹ መንጋ ሰፋፊ ቅጠል ያላቸውን አዝርዕትና መሬት ላይ ያለ ሳርን የሚያጠቃ ሲሆን የበቆሎ፣ የሩዝና የማሽላ ምርቶችን በአጭር ጊዜ ውስጥ ለማውደም ይችላል ተብሏል። ይህን በደቡብና በሰሜን አሜሪካ በሰፊ የሚታወቀውን የተምች መንጋ ለመቋቋም አስቸኳይ እርምጃ ካልተወሰደ ከፍተኛ ጉዳት ሊያስከትል እንደሚችልም ተገምቷል።
بـ በቅርቡ ከአስመራ አምልጦ ወደ ጎረቤት ሀገር የመጣ ኤርትራዊ ስደተኛ ለፍኖተ ዲሞክራሲ በሰጠው ገለጻ የሻቢያን አገዛዝ በሰፊው አጋልጧል። ብዙ መቶ ሺህ ወጣቶች ኤርትራን ጥለው መውጣታቸውን የገለጸው ይወጣት ከተሞች ባዛውንት የተሞሉ መሆናቸውን ህዝቡ ባዛኛው ድህነትና ብስጭት ያጠቃቸው መሆኑም ፍጹም ፈገግታ ከተለየው ፊታቸው ይነበባል ብሏል። መራባውያን ባያነሱትም በኤርትራ ረሃብ መስፈኑና በሰፊው የምግብ እጥረት መኖሩ ሐቅ ነው ያለ ይህ ወጣት የኤርትራ ኢኮኖሚ ከውጭ በሚላክ ገንዘብና በመዳብ ፋብሪካው ከጠቅላላው ውድቀት ቢድንም ይህ ነው የሚባል ኢኮኖሚ አለመኖሩ ጠቅሷል። ሻቢያ በተለመደው ትቢቱ እኛ እንደ ጥቁር አፍሪካኖች የምንጠቀመው እቅዶች አይኖረንም ቢልም በጋሽ ፓርካ በብዙ ሺ ኮላንድ የተገዛ ስጋ ማቀዝቀዣ ተቋም ከጣሊያን በ21 ሚሊዮን ዶላር ተገዝቶ የቆመው የቲማቲም ቆርቆሮ ቱቦ ላስቲክ ፋብሪካ ስራ ሳይጀምር መቅረታቸው ምሳሌ ነው ተብሏል። ባለ የሞራል ድቀት ነግ ወረራ ቢመጣ ለኢሳያስ ብሎ ማንንም አይዋጋ ያለው ይወጣት ኢሳያስ አፈወርቂ ሲሞት በጥብጥ በመኮንኖችና በሲቪል የፓርቲው መሪዎች መሃል መነሳቱ የማይቀር ነው ሲል ተጨጥቷል። ኤርትራ በአብዛኛው በርካታ ድጋፍ ቆመች ከመሆና ባሻገር የአውሮፓ ሀገሮች አምባሳደሮችና የአሜሪካን ቆንስላ ባይኑ ማየትም የማይፈልገው አምባገነን ለጉብኝት ወደ ካታርና ሱዳን እንጂ ወደ ሌሎች ሀገሮች እንደማይሄድም ተችቷል። መሪው ፓስታ የምንበላው ኤርትራኖች እንጀራ ከሚበሉት ኢትዮጵያውያን ይበልጥ የሰለጠነን ነው ብሎ ተመጻድቆ የነበረ ቢሆንም ወያኔ ለሱዳን ከሚሸጠው ጤፍ እንደሚያስገባና የተቸገረው ህዝብ ግን ወዲ አከር ወይ ማሽላ ማጥቷል ሲል ተችቶ ኤርትራ በኢኮኖሚ አድጋለች ዲሞክራሲም ሰፍኖበታል የሚሉ የሻቢያ ጫፋሮች በህዝብ ቁስል ላይ ጨው የሚነሰንሱ ሐሰተኞች ናቸው ሲልም ወጣቱ ስደተኛው ግዟል።
በኩዌት አንዲት ኢትዮጵያዊት ከሰባተኛ ፎቅ ላይ በመስኮት በኩል ተወርውራ በመውደቅ የአካል ጉዳት የደረሰባት መሆኑን ምንጮች ገለጹ። በወቅቱ አጠገቧ የነበረችው አሰሪ ተከላክላ ህይወቷን በማዳን ፈንታ አወዳደቋን በቪዲዮ ቀርጻ ያሰራጨች መሆኑ ታውቋል። የኩዌት ፖሊሶች ጉዳዩን እየመረመሩ ሲሆን አሰሪዋ የመግደል ወንጀል ባትፈጽም እንኳ ህይወቷን ለማትረፍ ሙከራ ባለማድረጓ እስከ 3 ወር የሚደርስ እስራት ልትቀጣ ትችላለች ተብሏል። የሳውዲ አረቢያ መንግስት የሥራና የመኖሪያ ፍቃድ የሌላቸውን የውጭ ሀገር ዜጎች በ90 ቀን ውስጥ ከሀገር እንዲወጡ ትዕዛዝ ማስተላለፉ ታወቀ። በሳውዲ አረቢያ ምን ያህል የሥራና የመኖሪያ ፍቃድ የሌላቸው ኢትዮጵያውያን እንዳሉ በትክክል ባይታወቅም በሺዎች እንደሚቆጠሩ ይገመታል። ዜጎች ወደ ተለያዩ ክፍለ ዓለማት የሚሰደዱት የወያኔን አፋኝና አስከፊ አገዛዝ በመሸሽ በመሆኑ በሳውዲ የተሰጠውን የጊዜ ገደብ አክብረው ወደ ሀገራቸው የሚመለሱት ቁጥር አነስተኛ ሊሆን ይችላል ተብሏል። የሳውዲ መንግስት በሚወስደው የማባረር እርምጃ ተባባሪ ለመሆን የወያኔ ልዑካን ወደ ሳውዲ የሄዱ መሆናቸውም ተነግሯል።
ባሳለፍነው ሳምንት ወያኔ ከሱዳን ጋር በካርቱም ምክክር መጀመሩ ቀደም ብለው ሲደረጉ ከነበሩት የተለየ ጉዳይ መኖሩን የፖለቲካ አዋቂዎች አስተያየታቸውን እየሰጡ ነው። በቅርቡ ግብጽና ሱዳን የጋራ ስብሰባ በማካሄድ የድንበር ንትርካቸውን በድርድር ለመፍታትና የጋራ ወታደራዊ ስምምነት መፈጸማቸውን ተከትሎ ወያኔ ግብጽ በረገጠችበት መሬት ሁሉ በመገኘት እያቀረበ ካለው ተማጽኖ ጋር እንደሚገናኝ የተነከረ አስተያየታቸውን ይሰነዝራሉ። ከዚህ በተጨማሪ በጎንደርና በአካባቢው እየተጠናከረ የመጣውና በሰፊው እየተነገረለት የሚገኘው በጎበዝ አለቆች አማካኝነት እየተካሄደ የመሳሪያ ትግል ለወያኔ ከፍተኛ ራስ ምታት በመሆኑ ከሱዳን ጋር በጋራ በህዝቡ ላይ ለመስመር የተሸረበ ሴራ መሆኑን መረዳት እንደሚቻል እነዚሁ የፖለቲካ ተንታኞች ያስረዳሉ። ከዚህ በተጨማሪ ወያኔ ሀገሩንና ማንነቱን ለማስከበር የተነሳውን ህዝብ ለመምታት በየጊዜው ከሚያዘምተው ጦር እያፈነገጡ የህዝቡን ሰራዊት የሚቀላቀሉ ቁጥር እየጨመረ በመሄዱ ይህ ሁኔታ ከሱዳን ጋር በመሆን በጋራ ለመምታት ያለመ ሴራ መሆኑ ሊታወቅ ይገባል የሚሉ ብዙዎች ናቸው።
ደቡብ ሱዳንን ሁኔታ በቅርብ የተከታተሉና ስለ ሁኔታው ጥናት ሲያደርጉ የነበሩ ወገኖች አርብ ዕለት ይፋ ባደረጉት ዘገባ ባለፈው ታህሳስ ወር የደቡብ ሱዳን መንግስት ወታደሮች በርካታ ቤቶችን በእሳት በማጋየት ዜጎችን አለመጠያ አስቀርተዋል ብለዋል። ዘገባው በአገሪቱ ደቡባዊ ክፍል የይ በሚባል አካባቢ በህዳርና በታህሳስ ወር በሶስት መንደሮች ውስጥ የሚገኙ 3000 ቤቶች በወታደሮች በእሳት ጋይተው ሙሉ በሙሉ የወደሙ መሆናቸውንና በመቶ ሺህ የሚቆጠሩ የአካባቢው ነዋሪዎች ሸሽተው ወደ ኡጋንዳ መሰደዳቸውን አብራርቷል። የደቡብ ሱዳን መንግስት ዘገባው መሰረተ ቢስ ነው ካለ በኋላ ቤቶቹ የተቃጠሉት በአማጽያን ኃይሎች መሆናቸውን ጠቅሷል። በሌላ በኩል በደቡብ ሱዳን በአማጽያን ታፍነው የነበሩ 2 የህንድና 1 የፓኪስታን ተወላጅ የነዳጅ አምራች ሰራተኞች የተለቀቁ መሆናቸው ተነግሯል። እነዚህ ሰዎች በሪክ ማቻር የአማጽያን ኃይል አባላት የታገቱት ከሶስት ሳምንታት በፊት ሲሆን አርብ መጋቢት 22 ቀን ነጻ መሆናቸው ለየአገሮቻቸው ተነግሯል ተብሏል። ሰዎቹ ለምን እንደተያዙና እንዴት እንደተለቀቁ የተሰጠ መረጃ የለም።
የደቡብ አፍሪካው ጸረ አፓርታይድ ታጋይ የሚስተር አህመድ ካትራዳ የቀብር ስነ ስርዓት ረቡዕ መጋቢት 20 ቀን 2009 ዓ.ም በታላቅ ስነ ስርዓት ተፈጽሟል። በቀብሩ ላይ የደቡብ አፍሪካ ግንባር ቀደም ፓርቲ የአፍሪካ ብሔራዊ ኮንግረስ ነባር አባላት የተገኙ ሲሆን በሚስተር ካትራዳ ቤተሰቦች ጥያቄ መሰረት የአገሪቱ ፕሬዝዳንት ጃኮብ ዙማ ሳይገኙ ቀርቷል። ሚስተር ካትራዳ ባለፈው ዓመት ሚስተር ዙማ በተለያዩ ሙስና ውስጥ መዘፈቃቸው በተጋለጠበት ወቅት ከስልጣን ወርደው ለሌላ እንዲያስረክቡ ጥሪና ቅስቀሳ ማድረጋቸው ይታወሳል። ፕሬዝዳንት ዙማ በቀብሩ ላይ ባይገኙም ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ ደቡብ አፍሪካ በጣም የተከበሩ የነጻነት ታጋይ አጣለች ብለዋል።
የደቡብ አፍሪካው ፕሬዝዳንት የገንዘብ ሚኒስትራቸውን ከኃላፊነት ማባረራቸው አርብ መጋቢት 22 ቀን ይፋ ሆኗል። የገንዘብ ሚኒስትሩ የፕራፍ ጎርደን መባረር ቀደም ብሎ ተገምቶ የነበረ ቢሆንም በአሁኑ ወቅት እንዲባረሩ የተደረጉት ከ35 ሚኒስቴር ቦታዎች ውስጥ ለ10ሩ ሹምሽር በማድረግ ሽፋን ነው። እርምጃው እንደተገመተው በርካታ ተቃውሞ የቀሰቀሰ ሲሆን በጥቂት ሰዓታት ውስጥ የአገሪቱን የገንዘብ ዋጋ 5% እንዲቀንስ አድርጓል። የደቡብ አፍሪካ የተቃዋሚ ድርጅቶች ህብረት የሚኒስትሮቹን ሹምሽር ሆነ የገንዘብ ሚኒስትሩን መባረር አስመልክቶ የደቡብ አፍሪካ የተቃዋሚ ድርጅቶች ህብረት የሚኒስትሮቹን ሹምሽርም ሆነ የገንዘብ ሚኒስትሩን መባረር አስመልክቶ ህጋዊ አለመሆኑንና ክስ እንደሚመሰርትም ገልጿል። የአገሪቱ ምክትል ፕሬዝዳንትም የገንዘብ ሚኒስትሩን መባረር በምንም መንገድ ተቀባይነት የለውም ብለዋል። ሚኒስትሩ ሙስናን በመቃወም የዙማን መንግስት ሲያጋልጡ የቆዩ መሆናቸውና በብዙ ደቡብ አፍሪካውያን ዘንድ የተከበሩ መሆናቸው ይታወቃል። በደቡብ አፍሪካ የተለያዩ ከተሞች ሰላማዊ የተቃውሞ ሰልፎች የተደረጉ ሲሆን ፕሬዝዳንቱ ከስልጣን ይነሱ የሚሉ እንቅስቃሴዎች መካሄዳቸውም ተሰምቷል። የገንዘብ ሚኒስትሩ ከኃላፊነት መነሳት የደቡብ አፍሪካውን ገዢ ፓርቲ ይከፋፍላል ተብሏል። ባለፈው ረቡዕ የደቡብ አፍሪካው የጸረ አፓርታይድ ታጋይ የሚስተር አህመድ ካትራዳ የቀብር ስነ ስርዓት ላይ ሚስተር ፕራቨን ጎርደን ባደረጉት ንግግር ሞቅ ያለ ጭብጨባ የተደረገላቸው ሲሆን ዊኒ ማንዴላም የዙማን አስተዳደር ክፉኛ በመውቀሳቸው ተደንቀዋል። 7 ሚኒስትሮች የገንዘብ ሚኒስትሩ ከኃላፊነት ከተነሱ ስራቸውን የሚለቁ መሆናቸውን መግለጻቸውም ይታወሳል። የፍቃሬ ዜና ፕሮግራማችን በዚሁ ይጠቃልላል። እውነት ላይ ሰረስ ከትፈት ቀን ተቀን በሀገራችን በኢትዮጵያ ላይ ይህ ነው የማይባል በደልና ጉዳት ያደረሱ ኃይሎችና ቡድኖችን ግለሰቦችና ባዕዳንን የምንረሳ ሳይሆን ከትውልድ ወደ ትውልድ ጸያፍ ታሪካቸውን እያስተላለፍ እንዳይረሱ የምናደርጋቸው ናቸው። በጣሊያን ጊዜ የነበሩ ባንዶችን አጼው ቢያቅፏቸውም ባንዳነታቸውን ሊፈቁላቸው አልቻሉም። በአንጻሩ አርበኞቹ እነሆ እስከዛሬ ይሞገሳሉ፣ ጀግንነታቸው ይወሳል፣ ይዘከራሉ። የደርግ መንጋ ወንጀሉን ደብቆና ከወያኔ ጋር ተባብሮ አዲስ ታሪክ ሊጽፍ ቢቃጣም የከረፋ ታሪኩ ከትውልድ ሊደበቅ እንዳልቻለ ሁላችንም ምስክር ነን። እንዳይረሳም እንዳይሸፈንም የምንታገለው ነው። ሐሰተኛው ወያኔ ቁንጮ ዋሾ ስብሐት ነጋ ነጋ ጠባ የሚዋሻውንም በማጋለጥ ምንኛ ወያኔ አገር እንደጎዳና ህዝብን እንደፈጀ እየፈጀም እንዳለ ስናጋለጥ ቆይተናል። ባለፈው ሰሞን የሻቢያው መሪ ኢሳያስ አፈወርቂ ኢትዮጵያ ላይ ያደረሰውንና እያደረሰ ያለውንም ጥቃት በሌላ መንገድ ሊያቀርብ በአደባባይ ሞክሯል። ከወያኔ የተለየው ነኝ በማለት ወያኔ በብሔረሰብ ደረጃ ኢትዮጵያን ከፋፍሎ ክልል በሚል ሲያዋቀር የእርምጃ ኢትዮጵያን ያፈርሳል ብዬ ተቃውሚያቸው አያገባህም ተባልኩ። እነሆም አገሪቷ በጎሳ ጦርነት ልትፈርስ ነው ሲል ተደምጧል። ህዝባችን አሁን የሚያካሄደው ትግል የጎሳና የጎጥ ሳይሆን የኢትዮጵያና የኢትዮጵያዊነት መሆኑንም ዛሬም ሊክድ እየሞከረ መሆኑን በዚሁ ራሱን አጋልጧል። ኢታይንስቲ በ1983 ዓ.ም ተመረተ ወያኔን አጭቦ አዲስ አበባ የገባውን የሻቢያ ጦር የመራው ኢሳያስ ለኢትዮጵያ አዝኖና ተቆርቆሮ ከወያኔ ሲጣላና ሲከራከር ተጨፈኑ ላሞኛችሁ መነር ለቆ መጭ ሲል ነው ጉዳዩ። ለመሆኑ የግንጠላና የጥበትን አባዜ ማን ነው ሲያሰራጭ ከረመው? ማንስ ካዲዮችን ሰብስቦ ህዋሃት የሚባል ጉድ በናቅፋ መስርቶ ወደ ደደቢት አስገባ? ማን ከወያኔ ጋር ሆኖ ይሃባል ወቅቶ ከትግራይ ለማስወጣት ተረባረበ? ኤርትራ የኢትዮጵያ ቀኝ ግዛት ናት አላላችሁም በሚል ማንስ ይሃባን ጠምዶ በጠላትነት ፈርጆ አጠቃ? ማነው ስነልኝ ጮለታ የደርግ ሎሌዎች ሲሰደዱ ከሙቃዲሾና ከሱዳን ሰብስቦ እንደገና ኦነግ የሚልን ቡድን ነፍስ ዘርቶ ያስተማራ? ወያኔና በእነዚህ ጉዶች መሐለስ ህብረትን ማንፈጠረ? ስንቀጥል ደግሞ ማነው ኦነግን ከደማዚን ሱዳን እጁን ይዞ ወደ አሶሳ አዝልቆ አማሮችን አብዛኛው የጎጃም ተወላጆችን በግፍ የፈጀውና ያስፈጀው? ሻቢያ ነው። ይህን ወንጀል በጀብድ ደረጃ ወስዶም ኦነግን የመራውና ያጀበው የሻቢያ መኮንን በሰፊው በመጽሔትና በሬዲዮ ከአስመራ የገለጸውንም አዳምጠናል። ፍትህ ያጣ የአማራ ደም እስከ ዛሬ ይጮኋልና ሻቢያም ኦነግም ሌላ ቢለፍፉ የሚረሳ አይሆንም። ሻቢያ ግንጠላን በወያኔ ድጋፍ አካሂዶ ነፃ ነኝ ካለስ በኋላ ምን ሰራ? በጸረ ኢትዮጵያዊነቱ ቀጠለ ወይስ ታርቆና ታርሞ አገራችንን የሚጠቅም ሥራ ሲሰራ ታየ? የዚህ መልሱ ለማንም ድብቅ አይደለም። ኢትዮጵያዊ የሆኑ እንቅስቃሴዎች የተሰማሩበትን ጸረ ወያኔ ትግል ማደናቀፉን ቀጠለ። በወያኔ ተባባሪነት በአዲስ አበባ ለኢትዮጵያ ያደሩ ያላቸውን ኤርትራውያን ገደለ፣ ወደ አስመራም አፍኖ ወሰደ። ኦነግና ወያኔን አግባብቶ የዘር ክፍፍሉ ሥርዓት እንዲደረጅ ጣረ። ለኢትዮጵያ የመቶ ዓመት የቤት ሥራ ሰጠናት ብሎ ደነፋ። መለስ ከኦነጎች ጋር ሲጋጭም የሻቢያ ተወካይና የዛሬ ተቃዋሚ ኃይሌ መርቆሪዮስ ሌንጮለታና ዲማነጎን ወስዶ ከመለስ ዜናዊ አስተነባበተ። ግለሰቦቹም ከመለስ ጋር ያዞምባ ተረጫጭተው በብዙ ሺህ የሚቆጠሩትን አባሎቻቸውን በነስያ ብርሃ አስይዘው ፈረጠጡ። እነሆ ዛሬም እነዚህ ግለሰቦች ከወያኔ ጋር ሊተቃቀፉ ደፋ ቀና እያሉ ናቸው። ሻቢያ ራሳቸውን የአርበኞች ግንባር ያሉትን ቀይዶና ነጥሎ አስቀምጦ ሌሎቹን ብሔረተኞች ግን ሙሉ ትብብር መስጠቱን የምናቀው ነው። ግን አልሆነለትም። የኢትዮጵያ ድርጅቶች ህብረት ጥረትንም ራሳቸውን ቅንጅት ብለው በአሜሪካ በነበሩ ዛሬ ከትግሉ መድረክ ከራቁ ጅል ፖለቲከኞች ጋር ሆኖ ገንጣዮች የበላይነት የሚይዙበትን ትብብር ለዴሞክራሲ የሚባለውን ራሱን እንኳ ኢትዮጵያ ማለትን ያልደፈረ ስብስብ መሰረተ። በቦታው የተገኘው የኢሳያስ ዋና አማካሪ ግለሰብ መሆኑም የተጋለጠ ነው። ትብብር ለዴሞክራሲ ማንም ከውጭ ሳይነካው በራሱ ፈራረሰ። ነጻ ድርጅት ሆነው ሊንቀሳቀሱ የሞከሩትን የአርበኞች ግንባር በጥብቅ ቁጥጥር አስገብቶ አማራና አፈንጋጭ ያላቸውንና ቀድሞ የኢሃፓ ባል የነበረውን ጌታቸው ተስፋዬን አስሮና ደብድቦ ገደለ። ነኮሎኔል ታደሰንም ደብዛቸውን አጠፋ። የአርበኞች ግንባር ገደለው ማለትም ይቻላል። በአንድ በኩል የኦሮሞ ግንባርን አንጃ ባንጃ ቢያደርገውም በሌላ በኩል ደግሞ በኢትዮጵያዊነት ህብረት ሊፈጠር እንዳይችል ምንም አባልና ሚዛን የሌላቸውን ቡድኖች በጎጥ ደረጃ አሰማራ። ሲዳማ፣ ቤኒሻንጉል፣ የአማራ እንቅስቃሴ፣ የኦሮሞ ይህያ፣ የኦጋዴን፣ የአፋር በሚል ሰነጣጥቆ አቆመ። አንዳቸውም በወያኔ ላይ ይህ ነው የሚባል ጥቃት እንዳያደርሱም ዘይዶ ተከላከለ። ወያኔ በበኩሉ አዲስ አበባና ትግራይ ያሰፈራቸውን የሻቢያ ተቃዋሚዎች ከፋፍሎና አቅም ነስቶ እስካሁን አቆይቶለታል። የሁለቱ ኃይሎች ውስጣዊና ዘላቂ መጠቃቀም መለስተኛ ግጭታቸው የሚያልፍ መሆኑን ያልተረዳ የለም። ሻቢያ በቀጣይነት የሰራው ካለ ኢትዮጵያ ያሉ አገር ወዳድ ኃይሎችን ማዳከምና የራሱን ቅጥረኞች አሊያም ጸረ ኢትዮጵያ ኃይሎች መኮልኮል ነው። ሻቢያ የወያኔን ጸረ አማራነት በሰፊው የሚጋራ ለመሆኑ ክርክር የሚጠይቅ አይደለም። አንዳንድ ጥራዝ ነጠቆች ግንጠላና ጥበትን ሲታገል ስንት መከራና ፍዳ ያየውን ኢሃፓን ከሻቢያ ሊያቆራኙት የቅጥፈት ታሪክ ቢጎነጉኑም ሻቢያና ድርጅቱ አተካራ የተያያዙት ገና ከመጀመሪያው ድርጅቱ ሻቢያ የጠየቀውን የቅኝ ግዛትነት ስያሜ አልቀበልምና ኢታሪካዊ ነው በማለቱ ነው። ከ300 ገጽ በላይ መጽሐፍ ጽፎ የሻቢያን አቋም የደገፈው መለስ ዜናዊ እንጂ ኢሃፓ አልነበረም። ገና ከመነሻው ሻቢያም ድርጅቱን በአማራ ትምክተኝነት ፈርጆ ከወያኔ ጋር በማበር አጥቅቶታል። በ1983 ወያኔ ለስልጣን የደረሰውም ኢሃፓን ከሱዳንና ሻቢያ ጋር ተስማምቶና አጥቅቶ መሆኑን የሚረሳ የለም። ዛሬስ ቢሆን ሻቢያ ሐቀኛ የኢትዮጵያ ድርጅቶችን እየረዳ ነው ወይስ ለማደናቀፍ በየፈርጁ እየጣረ? በጎንደር ብረት ያነሳውን ሙዚቃ በቁጥጥሩ ለማስገባት በሰርጎ ገብ መክሮ በቃፍቲያው ውድቀት እንደታየው አልከሸፈበትም። ሻቢያ ለኢትዮጵያና ህዝቧ ያለውን ጥላቻ ዘላቋም ትቶ በወዳጅነትና በቀና መንፈስ ሊተካ ቢጥር ዛሬ ችግር የሆኑት ጉዳዮች ቁርሾች ሁሉ ሊወገዱ እንደሚችሉ ግልጽ ነው። የኢትዮጵያ ህዝብ ወይም እነሱ ማለት እንደሚቀናቸው አማራው ህዝብ የኤርትራን ህዝብ ሊያጠፋ የሚፈልግ አይደለም። እንዲያውም አንድነን ለምን እንለያይ ባይ ነው። የልዩነትና የጥላቻን ከበሮ ሲደልቁ የባጁትና አሁንም የሚጎስሙት እነሻቢያና ጭፍሮቹ ናቸው። ለዚህ ነው ኢሳይያስ ለኢትዮጵያ አዛኝ ቀቢያንጓጅ ሊሆን ሲቃጣ ሊዋጠልን ያልቻለው። ያኔ በ83 በነበረው የኃይል አሰላለፍ ኢትዮጵያን ገነጣጥሎ ማዳከምና ኤርትራን መጥቀም የወያኔም የሻቢያም እቅድ ነበር። በነበረው የኃይል አሰላለፍ ደግሞ ኢሳይያስ የተቃወመውን መለስ ደፍሮ በስራ የማዋል አቅምም ፍላጎትም እንዳልነበረው እናውቃለን። ታሪካቸውን መደበቅ የሚገደዱ ክፍሎች ታሪካቸው መጥፎ መሆኑን ተገንዝበዋል ማለት ነው። ከዚህ የሚገኝ ብዙ እርጋታ የለም። የሰሩትን ስህተት ያደረሱትን ጉዳት ማመን መቀበላቸውና ይቅርታ መጠየቃቸው ነው ዋናው ቁም ነገር። የደርጉ ወንጀለኛ ሻለቆችና ኮሎኔሎች ታሪካቸውን ክደውና ሰለባቸውን በድፍረት ከሰው የጻፉትንና የለፈፉትን አንበናል ሰምተናል። ለመገናኛ ብዙሃንና ወያኔ ፈቅዶ ደግፎ በሚያሳትምላቸው መጽሐፍ አማካይነት የሐሰት ታሪክ ሲለፈፉ ታዝበናል። ታሪክን መደበቅ እና ማጣመም የተገደዱት ስራቸውንና ሚናቸውን በሰፊው በተገቢው ስላጋለጥንላቸው ነውና ምስጋና ይገባናል ብንል ጉራ አይሆንም። በዚህ በታሪክ ክለሳ የተሰማሩት ሁሉ ካልተጋለጡ ራሳቸውን ጻድቅና ህዝባዊ አድርገው ሊቀርቡና ዳግም ደግሞ የህዝብን ትግል ሊሻጥሩ ሊያደናቀፉ መጣራቸው የሚጠበቅ ነውና ለሐቅና ለእውነቱ ዘብ መቆም አስፈላጊ ነው። በውጭ ሀገር ያለው ዜጋ በፖለቲካ ደላሎችና ነጋዴዎች ስንቴ ተደናግሮ ከገንዘቡ እንደተለያየና ለአስመሳዮች ደጋፊ ሆኖ ከርሞ ለቀቢጠ ተስፋ እንደተዳረገ ስናይ ማጋለጥ ማስጠንቀቅ ምን ያህል አስፈላጊና አንገብጋቢ ሆኖ እንዳለ እንረዳለን። የሻቢያው መሪ ከወያኔ ተጻርሬ ለኢትዮጵያ ህልውና ቆም የነበር ብሎ በይፋ በአደባባይ እስከ መዋሸት ከደረሰ ሌሎች አደብ ሊገዙ የሚጠበቅ አይሆንም። ታሪክን መከላከል ያስፈልገናል ግዳጃችን ነው ማለት ነው። ለወያኔ የተጎነበሱ ማፈሪያዎች ሁሉ ለሀገር የቆሙ መስለው ህዝብን እንዳያደናግሩ ማለት ነው። ስንቱን ድርጅት የከፋፈሉና ለውድቀት ሊዳርጉም የጣሩ ከሃዲዎች ገልበጥ ብለው የህብረትና የአገር ዋና ጠበቃንን ብለው ውድቀትን እንዳያሰፍኑ። ለዚህ ሁሉ ጫና ለመስጠት እንጂ የሻቢያን አሉታዊ ጸረ ኢትዮጵያ ስምሪትና ድርጊት የረሳ ኢትዮጵያዊ አለ ብለን አናስብም። ወያኔም ያው ሻቢያም ያው የማይለወጡ ጸረ ኢትዮጵያ ኃይሎች። ወያኔ ተሻሽሏልና ዓለምንም ቀድመ ሁኔታ አብረነው ተደራድረን እንሰለፍ የሚሉትን የይፋና የድብቅ ወያኔዎች የምንላቸው አለምክንያት አይደለም። ሻቢያ የኢትዮጵያ ህዝብ ጠበቃና ወዳጅ ነው ለሚሉትም ማለትም የኢሳይያስን ሐሰትና መመጻደቅን የሚያስተጋቡትንም ከአገር ወዳድነት ሐዲድ መውጣታቸውን ሳናሳስባቸው አልፈን አናውቅም። በኢትዮጵያና አንድነቷ ላይ ምንም ድርድር የለም። ጎጠኝነትና ጠባብ ብሔረተኝነት የኢትዮጵያ ጸር ነው። ድል ለኢትዮጵያ ህዝብ ኢትዮጵያዊ ትግል።
ድሃው ይናገራል። ቀኑ ቅዳሜ ነው ለካ 10 ሰዓት የወፎች ዝማሬ በደመቀባት ሳሩ ዛፍ ቀሉ ባለመለሟት የነፋሽ ውታ በበዛበት ቦታ ፍዝዝ ብዬ ቀረው ተቀመጥኩ አንዳፍታ ተቀምጬ ሳለው አንዲት ዛፍ ስር የጻፍኩትን ነገር ስሙኝ ልናገር ግማሽ ጋር እንጀራ ጎሰጉስና አንድ አቦሬው ሀደሽ አደርግና ቻር መደቤ ላይ እጎሰጉስና ድሪቶ ደረቤ ተፈነደሽና ተመስገን እንላለሁ ኑሮ ተገኘና ጮማና ፍዳን የት ነው የማውቀው እንዲሁ አሰርባሰር ሆዴን አመሰው የእግዚአብሔር ፍጡር ነው ትላላችሁ ወይ ምስጥ የበላው ዝግባ መስዬ ስታየ የችም ኑሮ ሆና በጉንፋን አሳቦ ሊያመነምነኝ ነው ተስቦ ተስቦ ከዚሁ ገላይ ከዚሁ አካላቴ ከዝችው አቅም ለክም ባይ ያላሉ ቁንጫና ተዋን ቅማል በኔ ደም እጦት እጦት እያልኩ አፌና ልስጋና ሲኦል እንዳልገባ ታናግረኝና ሲኦልን ገነትን የታባተችች ስለሀብቴ ላውራ ነገር ወዲያትች ያችና ህያይን የገዛሃትን አርፎባታል አሉ የጅቦች አይነ ብለቃት ይሻላል እንዳው ዝም ብዬ ላስጥራት አልችልም ከጅብ ተላክዬ ጅቡ ሲጎድሳት እንዳትጮህ ደግሞ ልታናፋ አችልም አፏ ተለጉሞ አንድ እናቲት ጆሮ ባለቤት አስጣቅፋ ጥፋት ብቻ ሆነ ቀቅፋ ቀቅፋ ባዘን በትካዜ ልቤ ይዋለለ ጨረሰብኝ ጭልፊት አንድ ባንድ እያለ ደግም ሆነ ክፉ የጭልፊቱ ስራ ልብ ያለው ልብ ያርገው ይቅር አይወራ መጸጸት መናደድ ለየትኛው ሀብቴ ስሙኝ ልንገራችሁ ስለ ጎረቤቴ ቤታቸው በሄድ ያላቸው ሲበሉ ስንሰተውን ቀረ ቀላጭ እያ መንገድ ዳር ቆሜ ባቦዬ ብላቸው ምን ደረቅ ለማይ ነው ሲሉ ይሰማቸው ደሃ ነው ብላችሁ ሰውን አትዝለፉ ቀን ይሰጣውና ትዝብት ነው ትርፉ እጦት እንቅፋት ነች የምኞት ነቀርሳ አንዱ ካንዱ አነሰ በሷ የተነሳ በጦት የተነሳ በዚች ድህነት አባዩን መልቲውን ሰውን አሳማውን ሁሉን አየሁት ምነው አልናደድ ምነው አልበሳጭ ምጣ ብኛ መሌ ስንኩል ሆኖ ቀረ 40 ቀን እንድሌ በአርባት አነ ድሌ በዝች ድህነት የስንቱን ግልምጫ የስንቱን ሰው ፊት ስንቱን እየተጉላላ ስንቱን አየሁት። ወይ ድህነት መልካ የማታሳፍሪ ስንቱን አሳየሽኝ ስንቱን ጦማዳሪ። አምላክ የሰጠውን እንዳይሰራበት ሰው ሁሉ ያምራዋል የድሃ ጉልበት። ያንጀቴን ቃጠሎ ጥርሴ እየመለሰው ደስ ብሎኝ ምስቅ አልመስልም ወይ ለሰው። በጦት የተነሳ ባንቺ ድህነቴ ብር ብየጠፋው ይውት ከንቱነቴ። ብር ብር ብሎ ሰው ዓለም አይወድም ካላበደ በቀር ዱባ ቅል አይጥልም። እኔም እንደድኔ ሁሉም እንደድኑ ሰው ይመስለኝ ነበር ይህ የማየው ሁሉ። ባልንጀራ ጓዳ ወንድምህ ነኝ ብሎ ሸተት ሸተት ይላል ነገር አቀብሎ። የአፎ ለምታን የሚያሽ ከበዛ በጌሻ ባልንጀራም የለኝ ጓደኛም አልሻ። በገንዘብ መንጠቆ ዓለም ወጥመድ ገብቶ አዳም ምስጥ ሆነብኝ ሰውነቱን ትቶ። አለበት አየበት ወደ ነፈሰው እስስት ሆኗል አሉ የዘመኑ ሰው። የዘመኑን ሙቀት ማለፊያ ሙያ ነው በጣም የሚያኮራ እንዲም አርጎ የለ ልጆችን አራምዷል በውስጥ የሽራ። ድህነቴን ይዤ አርፌ ብኖርም ሰው ነገረኛ ነው መተንኮሶ አይቀርም። ብናገረው እኔ ተንኩሶ ክስ ላይ ይሮጣል ያውም ከሱ ብሶ። ፍርዱን መቀበል ነው ይግባኙን ልተው ሙግቱን አልችልም አቅም ካለው ሰው። የታታዝኑም ፍርድ አቅም ሲሆን እስቲ ተመልከቱ የዳኝነቱን እዩልኝ ስሙልኝ እሺ ነገውን። አፋሽ አጎንባሹ አላፊ አግዳሚው እሺ ነገ ብቻ ምን አሰኛቸው። ምን አባት ያውቄ ያሰኛቸውን አዋቂዎች ካሉ ይመርምሩልን። መከራን ስቃይን ቀለል አታርጉት ሰው ችግር አያውቅም ካልደረሰበት። ቢሞላው ቢተርፈው ሰው ቢንደላቀቅ ከርሳም ነው አሳማ በቃኝን አያውቅ። አሳማ እንኳን ሲጠግብ መንጋለሉ አይቀርም ነገር ሲጎነጉን ሰው ለሰው አይተኛም። መጀመሪያውን እንብ ለሀብታሞች ኑሮ ተርላ ለውጦታል ደሃ ግን ደሃ ነው ሲያለቅስ ተወልዶ ሲያለቅስ ይሞታል። ራቁት ከሆነ የሰው ልጅ ወልደቱ አይደንቀኝም እኔን ድሃይቶ መሞቱ። አጉል በማላውቀው ነገር በመጎንጎን ከማውጠነጥነ ስሙኝ ልንገራችሁ አንዳንዴ ቁጭ ብዬ የማስበውን። ዛሬ ቀይ ነገ ነጭ የአዳም ፍላጎት ቁም ነገርን ይዟል የሰው ልጅ ፍጥረት። አባይ ነው ወንዝ ነው የሰው ፍላጎቱ ምንኛ ደስ ይለው ሲፈጸም ምኞቱ። የአባቱን የእናቱን ባህል እየጣለ ሰው መዥገር ሆነ ባፍ እየደለለ። ሞተን እያየ ነው ጥላው አርፎብን መፈንጫችን ዓለም ዳሳችን መቃብር መሆኑን አውቀን ለዚህ ለኑሯችን ምንጊዜም አይቀርም መታለላችን። ሞትን ወዲያ ጥለን እንኑር ብንል ዓለም እስር ቤት ናት ዳግማዊት ሲኦል። ደግሞስ ማን ይገኛል መሞትን የሚሻ ከእናንተ መሃል? መንትያ ነገሮች ሁለቱም እሬት ናላን አቃውሰዋል መኖርና ሞት። ትንሽ ብናስተውል ብናስብ ላንዳፍታ ነገ መቃብር ነው ዛሬ ግን ደስታ። የደመቀው ቀለም የትናንትናው ድብዝዝ ብሎ ቀርቷል ዛሬ ብናየው። የትላንት ቡቃያ የዛሬው እሸት ምርቁን ትቶ ገብቷል ከነበረበት። ቆሜ የማነባው የምትሰሙት ነገ ትዝታ ነው ይህን አትርሱት። ሰው የሚኮራበት ሀብት ይሸሸውና ነገ ህልም ይሆናል እጦት ይመጣና። ትላንት የነበሩ አባቶቻችን አርፈው ተኝተዋል ተክተው እኛን። ጊዜው ሲኮበልል የሚያመጣው ሰው ገለባ ሰፍሳፊ ሁሉም ልዩ ነው። ያንም ይህን ብንል ሁሉንም በሙሉ አንዱ ካንዱ ነገር አይቀርም መሻሉ ይችን ዓለም ብለን እንዲስን ወዳት እሱስ ቶች ገቡና መልኳን ለወጧት አረቀኑ መሽ 12 ሰዓት ተፈሩ ርጭ አለ እንደበና ቤት ጅቡም ይጮህ ጀመር ወፎቹም በረሩ ታሪኬን አቆምኩኝ በሉ ደና ደሩ
ሁሉም እንደ ድሉ መንተዳችንኛ ሱሪውን ይጨርሳን ፎርሙ መከኛ